የኪዳን ወንጌል የሬዲዮ አገልግሎት ነው። በዚህ የሬዲዮ ሞገድ አማካኝነት ለምታዳምጡን ሁሉ በኢየሱስ ክርስቶስ ስም ሰላም እንላችኋለን። የቃል ኪዳን ወንጌል አገልግሎት በመላው ኢትዮጵያና የጎረቤት አገሮች እንዲሁም በመካከለኛው ምስራቅና በአፍሪካ አህጉር ውስጥ ለሚገኙ አድማጮች በ13.810 ሜጋሄርዝ አጭር ሞገድ ላይ የሚሰጠውን የሬዲዮ አገልግሎት አሁን ይጀምራል። አድማጮቻችን በየሳምንቱ ዘወትር ረቡዕ ምሽት በኢትዮጵያ ሰዓት አቆጣጠር ከ2 ሰዓት እስከ 2 ሰዓት ተኩል ድረስ በሚነሰጠው የሬዲዮን አገልግሎት አስተያየት ወይንም ጥያቄ ቢኖራችሁ እንደዚሁም ትምርቶቹን በካሴት ለማዘዝ የምትሹ በሚከተለው አድራሻ አገኙን። ኮቨናንት ጋስፕል ሚኒስትሪ ፒኦ ቦክስ 11176 አሌክሳንድሪያ ቨርጂኒያ 22312 USA በኢሜይል tasfayhaile@yahoo.com በሬዲዮ የምናቀርባቸውን መንፈሳዊ ትምህርቶች በኢንተርኔት ለማዳመጥ ቀጥሎ የተጠቀሱትን ዌብሳይቶች ወይም ድረ ገጾች ይጎብኙ። www.wangel.org ወይም www.covenantgospelministry.org። ትምህርቱን አዘጋጅቶ የሚያቀርብላችሁ መጋቢ ተስፋዬ ኃይሌ ነው።
ዛሬ የማካፍላችሁ ርዕስ የተገረዘ ትንክህት በሚል ርዕስ ይሆናል። ሐዋርያው ጳውሎስ ለፊልጵስዩስ ሰዎች በምዕራፍ 3 ከቁጥር 2 እስከ 4 ላይ ሲናገር እንዲህ ይላል፣ ከውሾች ተጠበቁ፣ ከክፎች ሰራተኞችም ተጠበቁ፣ ከሐሰተኛም መገረዝ ተጠበቁ። እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካ በስጋም የማንታመን እኛ የተገረዝን ነንና። እኔ ግን በስጋ ደግሞ የምታመንበት አለኝ። ሌላ ሰው ማንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እኔ እበልጠዋለሁ። የተገረዘ ትምክህት ምን እንደሆነ ከማየታችን በፊት ያልተገረዘው ትምክህት ምን እንደሚመስል ከእግዚአብሔር ቃል እንመለከታለን። መገረዝ መቼና እንዴት ተጀመረ? መገረዝ በብሉይ ኪዳን ለእስራኤላውያኖች ከእግዚአብሔር የተሰጠ የኪዳን ምልክት እንደሆነ መጽሐፍ ቅዱስ ይናገራል። የጌታ ቃል በዚህ አኳያ በዘፍጥረት ምዕራፍ 17 ከ9 እስከ 14 ሲናገር እግዚአብሔርም አብርሃምን አለው፣ አንተ ደግሞ ቃል ኪዳኔን ትጠብቃለህ፣ አንተ ካንተም በኋላ ዘርህ በትውልዳቸው በኔና ባንተ መካከል ካንተም በኋላ በዘር መካከል የምትጠብቁት ቃል ኪዳኔ ይህ ነው፣ ከናንተ ወንድ ሁሉ ይገረዝ፣ የቁልፈታችሁንም ስጋ ትገረዛላችሁ፣ በኔና በእናንተ መካከል ላለው ቃል ኪዳን ምልክት ይሆናል። የስምንት ቀን ልጅ ይገረዝ፣ በቤት የተወለደ ወይም ከዘራችሁ ያይደለ በብር ከእንግዳ ሰው የተገዛ ወንድ ሁሉ በትውልዳችሁ ይገረዝ። በቤት የተወለደ በብርህም የተገዛ ፈጽሞ ይገረዝ፣ ቃል ኪዳኔም በስጋችሁ የዘላለም ቃል ኪዳን ይሆናል። የቁልፈቱን ስጋ ያልተገረዘ ቆላፍ ሰው ሁሉ ያቺ ነፍስ ከወገኗ ተተለይታ ትጥፋ፣ ቃል ኪዳኔን አፍርሳለችና በማለት ይናገረዋል አብርሃም። ይህ የመገረዝ ስርዓት በእስራኤላውያኖች የተጀመረ አልነበረም። በዚያን ዘመን ይኖሩ በነበሩ አገሮች በግብጻውያንና የሴም ዘር በሆኑ ህዝቦች መካከለም ይካሄድ የነበረ እንደነበር ጻፊዎች ይናገራሉ። በእስራኤል ህዝብ አካባቢ ይኖሩ ከነበሩት ህዝቦች መካከል ፍልስጤማውያን የመገረዝን ልምድ ሲያደርጉ እንደማይታወቅ ይነገራል። የመገረዝን ስርዓት ግን ይለማመዱ የነበሩት አህዛብ የሆኑት እስራኤላውያኖች ይለማመዱት ከነበረው እግዚአብሔር ከሰጣቸው ግርዛት ጋራ በባህሪውም ሆነ በመክንያቱ እጅግ በጣም የተለየ እንደሆነ ይነገራል። አይሁዳውያን ወንድ ልጆቻቸውን ሁሉ በሕፃንነታቸው ሲገርዙ፣ በሌሎች አገሮች ግን ይህ እንደማይደረግ አንዳንድ ጸሐፊዎች ያመለክታሉ። አሕዛብ የሆኑት የሚገረዙበት ምክንያት አንድ ሰው ለአቅመ አዳም ሲደርስ የመዋለድ አማልክት ብለው ለሚጠሯቸው ጣዖታቶቻቸው የሚያቀርቡት የመስዋዕት ምልክት የመዋለድ አማልክትን ለማክበር ለነሱ የሚቀርብ መስዋዕት አድርገው እንደሚያደርጉት ይነገራል። መገረዝ ለእስራኤላውያኖች የሚያሳያቸው ምንድነው? መገረዝ የኪዳን ህዝብ የመሆን ምልክት ነው። በተለይም ቤተ መቅደስ በመካከላቸው ከመሰራቱ በፊት ከአምላካቸው ጋር ላላቸው የኪዳን ግንኙነት ትልቁ ምልክታቸውና መለያቸው መገረዛቸው ነበር። አብርሃም ሲገረዝ የ99 ዓመት ሰው ሲሆን፣ ልጁ እስማኤል ሲገረዝ የ13 ዓመት ሰው እንደነበረ ይነገራል። መገረዝ ለእስራኤላውያኖች ከነውረኛ ነገር ሁሉ የመለየታቸው ምክንያታቸው እንደሆነ መጽሐፍ ቅዱስ ያሳየናል። በኢያሱ መጽሐፍ ምዕራፍ 5 ከ2 እስከ 9 ሲናገር፣ በዚያን ጊዜም እግዚአብሔር ኢያሱን የባልጩት መቁረጫ ሰርተ የእስራኤል ልጆች ሁለተኛ ጊዜ ገረዛቸው አለው። ኢያሱም የባልጩት መቁረጫ ሰርቶ የግርዛት ኮረብታ በተባለው ስፍራ የእስራኤል ልጆች ገረዘ። ኢያሱ የገረዘበት ምክንያት ይህ ነው ይላል አምላካችን ቃል። ከግብጽ የወጡት ህዝብ ወንዶች ሰልፈኞች ሁሉ ከግብጽ ቆጡ በኋላ በመንገድ ላይ በምድረ በዳ ሞቱ። የወጡት ህዝብ ሁሉ ተገርዘው ነበር። ነገር ግን ከግብጽ በወጡበት መንገድ በምድረ በዳ የተወለዱት ህዝብ ሁሉ አልተገረዙም ነበር። እግዚአብሔርም ወተትና ማር የምታፈሰው ምድር ለኛ ይሰጠን ዘንድ ለአባቶቻቸው የማለላቸው ምድር እንዳሳያቸው የማለላቸው ከግብጽ የወጡ የእግዚአብሔርን ቃል ያልሰሙ እነዚያ ሰልፈኞች ሁሉ እስኪጠፉ ድረስ የእስራኤል ልጆች 40 ዓመት በምድረ በዳ ሄዱ ነበር። ልጆቻቸውን በእነርሱ ፋንታ አስነሳ። እነዚህንም ኢያሱ ገረዛቸው። በመንገድ ሳሉ ስላልገረዟቸው ሸለፈታሞች ነበሩና ህዝቡም ሁሉ ፈጽሞ በተገረዙ ጊዜ እስኪድኑ ድረስ በሰፈር ውስጥ በየስፍራቸው ተቀመጡ ይላል። ይህ ግርዛት ከተካሄደ በኋላ እግዚአብሔር እንዲህ ይላቸዋል። እግዚአብሔርም ኢያሱን ይላል ቁጥር 9 ላይ፣ ዛሬ የግብጽ ነውር ከናንተ ላይ አንከባል ይያለው አለው። ስለዚህ የዚያ ስፍራ ስም እስከ ዛሬ ድረስ ጌልጌላ ተብሎ ይጠራል። አለመገረዝ በአይሁዳውያን ዘንድ የሚያመለክተው ምንድን ነው? ሳምሶን በመሳፍንት 15 ቁጥር 18 ላይ ሲናገር እንዲህ አለ፣ እርሱም እጅግ ተጠምቶ ነበርና አንተ ይህችን ታላቅ ማዳን በባሪያ እጅ ሰጥተሃል፣ አሁንም በጥም እሞታለሁ፣ ባልተገረዙትም እጅ ወድቃለሁ ብሎ ወደ እግዚአብሔር ጮኸ። ሳምሶን በዚህ ሁኔታ ላይ ስንመለከተው ባልተገረዙት እጅ መውደቅ ታላቅ የሆነ ውርደት፣ ታላቅ የሆነ ጥቃት እንደሆነ ይታየዋል። በሁለተኛ ሳሙኤል 1:20 ላይ የፍልስጤማውያን ቆነጃጅት ደስ እንዳይላቸው የቆላፋንም ቆነጃጅት እልል እንዳይሉ ይላል። ቆላፋ ማለት ያልተገረዘ ማለት ነው። በጌት ውስጥ አታውሩ፣ በአስቆሎናም አደባባይ ምስራች አትበሉ ይላል። ለነዚህ የኪዳን ህዝቦች ለእስራኤላውያኖች ያልተገረዙ ሰዎች ሲያሸንፏቸው፣ ሲረቷቸው፣ በሽንፈታቸው ሲደሰቱባቸው ታላቅ ውርደት እንደሆነ ያስተውላሉ። ለምን? መገረዝ የእግዚአብሔር ህዝብነት፣ የተባረከ ህዝብ፣ የኪዳን ህዝብ የመሆን ምልክት ነበርና። እግዚአብሔርን ይህን የመገረዝ ስርዓት አጠንክሮ ይመለከተው እንደነበረ ዘጸአት ምዕራፍ 4 ከቁጥር 24 እስከ 26 ያለው ታሪክ ያሳያል። የቁልፈቱን ስጋ ያልተገረዘ ቆላፍ ሰው ሁሉ ያቺ ነፍስ ከወገኗ ተለይታ ትጥፋ፣ ቃል ኪዳንን አፍርሳለችና ይላል። መገረዝ በእግዚአብሔር የተሰጠ እግዚአብሔር አለመገረዝን ሊቀጣ በሚችልበት አይነት ሁኔታ የደነገገው ለእስራኤል ህዝብ የተሰጠ መልካም ስርዓት እንደነበረ፣ ቅዱስ ስርዓት እንደነበረ እንመለከታለን። እንዲህም ሆነ ይላል፣ በመንገድ ላይ ባደረበት ስፍራ እግዚአብሔር ተገናኘው፣ ሊገድለውም ፈለገ ይላል። ሲፖራ ሚስቱ ባልጩት ወሰደች፣ የልጇንም ሸለፈት ገረዘች፣ ወደ እግሩም ጣለችው። አንተ ለእኔ የደም ሙሽራ ነህ አለች። እርሱም ፈቀቅ አለ። የዚያን ጊዜ ስለ ግርዛቱ አንተ የደም ሙሽራ ነህ አለች ይላል። ይህ ታሪክ የተነገረው ሙሴ ሚስቱንና ልጁን ይዞ ወደ ግብጽ በሚሄድበት ጊዜ ልጁን ሳይገርዘው ረስቶ ነበር። ነገር ግን እግዚአብሔር ሊገድለው ሙሴን ባሰበበት ጊዜ በዚያን ሰዓት የልጇን ሸለፈት ስትገርዝ እናም ደግሞ ወደ ግሩ ሸለፈቱን በጣለችበት ጊዜ አንተ ለኔ ደሙ ሽራነህ በማለት ሙሴ ከዛ የእግዚአብሔር ፍርድ እንዳመለጠ እንመለከታለን። መገረዝ ለአይሁዳውያን በእግዚአብሔር የተሰጠ ትእዛዝና የኪዳን ህዝብነታቸው ምልክት መሆኑን አይተናል። በአንጻሩ ደግሞ አለመገረዙ የቱን ያህል ዋጋ እንደሚያስከፍልም ይሄ ያነበብኩላችሁ ክፍል በግልጽ ያስረዳል። ሙሴ በእግዚአብሔር የተመረጠ እግዚአብሔር ካንተ ጋር ሆናለው ሂድ ህዝብህን ነጻ አውጣ የተባለ ሰው ነው። ይህንን ስርዓት ችላ ብሎ ያልተገረዘ ልጁን ይዞ እስራኤላውያኖችን ነጻ ለማውጣት ሲሄድ እግዚአብሔር ሊቀስፈው ነበረ። በዘዳግም ምዕራፍ 10 ቁጥር 16 ላይ ሲናገር በብሉይ ኪዳን ውስጥ ለየት ስላለ መገረዝ ይናገራል። በብሉይ ኪዳን መገረዝ እንዳለ መገረዝ ሆኖ የሚቆጠርበትን ምስጢርም ያሳየናል። አምላካችን ቃል እንዲህ ይላል፣ እንግዲህ አምላካችሁ እግዚአብሔር የአማልክት አምላክ የጌቶችም ጌታ ታላቅ አምላክ ኃያልም የሚያስፈራም በፍርድ የማደላ መማለጃ የማይቀበል ነውና እናንተ የልባችሁን ሸለፈት ግረዙ ከእንግዲህ ወዲህ አንገተ ደንዳና አትሁኑ ይላቸዋል። እስራኤላውያኖች ስጋቸውን የመገረዛቸውን ነገር ብቻ እንዳያተኩሩ ወደ ልብ ግርዛት ልብ ብለው እንዲመለከቱ የልብን ሸለፈት የማስወገድ ነገር እንደሚጠበቅባቸው ይናገራል። በዘሌዋውያን ላይም ይህንኑ የልብ ግርዛት ሲናገር ቁጥር 41 ላይ ምን ይላል? እኔ ደግሞ በእንቢተኝነት ሄድኩባችሁ ወደ ጠላቶቻችሁ ምድር አገባኋችሁ። ነገር ግን በዚያን ጊዜ ያልተገረዘው ልባቸው ቢዋረድ የኃጢአታቸውንም ቅጣት ቢቀበሉ በማለት ሲናገር እንመለከታለን። ያልተገረዘ ልባቸው ቢዋረድ ይላል። ስለ ልብ ግርዛት ደግሞ ይናገራል። እንግዲህ በዘዳግምም በዘሌዋውያንም ለእስራኤላውያኖች ከአካል ግርዛት ያለፈ የልብ ግርዛትን ሲያመለክታቸው እንመለከታለን። በኤርምያስ ምዕራፍ 6 ቁጥር 10 ላይ ስለ ጆሮ ግርዛት ይናገራል። ይሰሙኝስ ዘንድ ለማን እናገራለሁ? ለማንስ አስጠነቅቃለሁ? እነሆ ጆሮአቸው ያልተገረዘች ናት፣ ለመስማት አይችሉም። እነሆ የእግዚአብሔር ቃል ለስድብ ሆኖባቸዋል፣ ደስም አያሰኛቸውም ይላል። ኤርምያስ ምዕራፍ 9 ቁጥር 26 ላይ እግዚአብሔር ያልተገረዙትን እስራኤላውያኖችን በተመለከተ ሲናገር አሕዛብ ሁሉ ያልተገረዙ ናቸው፣ የእስራኤል ቤት ሁሉ ልባቸው ያልተገረዘ ነውና የተገረዙትን ሁሉ ግብጻውያን፣ ይሁዳን፣ ኤዶሚያስን፣ የአሞንንም ልጆች ሞዓባውያንን፣ በምድረ በዳም የተቀመጡትን ጠጉራቸውን በዙሪያ የተላጩትን ሁሉ ባለመገረዛቸው እነርሱን የምቀጣበት ዘመን እነሆ ይመጣል ይላል እግዚአብሔር። ይህን ባለፈው ሳምንት አካፍያለሁ። ስለዚህ እስራኤላውያኖች ካልተገረዙት ጋራ በስጋቸው ተገርዘው እያሉ እንዳልተገረዙ ሆኖ እግዚአብሔር ሊቀጣቸው እንዳለ ኤርምያስ ይናገራል። በኤርምያስ ምዕራፍ 4 ቁጥር 4 ላይ በስጋቸው የተገረዙትን ተገረዙ እያለ ያዛቸዋል። መገረዛቸውን እንዳለ መገረዝ እየቆጠረ ይናገራቸዋል። እንዲህ ይላል አምላካችን ቃል፣ እናንተም የይሁዳ ሰዎች በኢየሩሳሌም የምትኖሩ ሆይ ስለ ስራችሁ ክፋት ቁጣዬ እንደ እሳት እንዳይወጣ የሚያጠፋውም ሳይኖር እንዳያቃጥል ለእግዚአብሔር ተገረዙ፣ የልባችሁንም ሸለፈት አስወግዱ ይላቸዋል። ሐዋርያው ጳውሎስ በአዲስ ኪዳን ስንመጣ በአዲስ ኪዳን እይታ መገረዝ ሲታይ ምን መልክ እንዳለው የእግዚአብሔር ቃል ያሳየናል። በሮሜ ምዕራፍ 2 ከቁጥር 25 እስከ 29 ሲናገር ሕግን ብታደርግ መገረዝስ ይጠቅማል፣ ሕግን ተላላፊ ብትሆን ግን መገረዝ አለመገረዝ ሆኗል። እንግዲህ ያልተገረዘ ሰው የሕግን ስርዓት ቢጠብቅ አለመገረዙ እንደ መገረዝ ሆኖ አይቆጠርለትምን? ከፍጥረቱም ያልተገረዘ ሕግን የሚፈጽም ሰው የሕግ መጽሐፍና መገረዝ ሳለ ሕግን በምትተላለፈው በአንተ ይፈርድብሃል። እዚያ በኋላ በጣም ብርቱ ቃል ይናገራል ለእነዚህ ለአይሁዳውያኖች። በግልጥ አይሁዳዊ የሆነ አይሁዳዊ አይደለምና፣ በግልጥ በስጋ የሚደረግ መገረዝ መገረዝ አይደለምና፣ ዳሩ ግን በስውር አይሁዳዊ የሆነ አይሁዳዊ ነው። መገረዝም በመንፈስ የሚደረግ የልብ መገረዝ ነው እንጂ በመጽሐፍ አይደለም። የእርሱ ምስጋና ከእግዚአብሔር ነው እንጂ ከሰው አይደለም። የብሉይ ኪዳኑን መገረዝ እስራኤላውያኖች ስርዓቱን ብቻ ይዘውት በሰውነታቸው ላይ የሚፈጸውን የመገረዝ ስርዓት መመኪያ አድርገው የማያዛቸው ጉዳይ የማይጠቅማቸው እንደሆነ ብሉይም አዲስም እንደሚናገር ይህ ክፍል ያነበብኩትም የነቢያት መልእክት ያሳያል። ህጉን የሰጣቸው የመገረዝን ትእዛዝ የሰጣቸው አምላክ ሳይታሰብ ስርዓቱን ብቻ በመፈጸም በመገረዝ ትምክት ለተያዙ እስራኤላውያኖች እግዚአብሔር በነቢያትም በአዲስ ኪዳንም የሚናገረው የልብ መገረዝን ልብ ያላለ የልብ መገረዝን ያዘናጋ የሥጋ መገረዝ ጥቅም እንደሌለው ከፍርድ እንደማያድን ካልተገረዙት ጋራ እድል ፋንታን እንደሚመድብ ያስተምራል እግዚአብሔር ቃል። በሮሜ መጽሐፍ ምዕራፍ 2 ቁጥር 25 እስከ 9 ያነበብኩት እንደሚያሳየን መገረዝ የሚጠቅመው ህግን መታዘዝ ከተቻለ ብቻ ነው ይላል። ህግን ለሚተላለፍ ሰው መገረዙ እንዳለ መገረዝ ይሆንበታል ይላል። ያልተገረዘ ሆኖ ህግን የሚጠብቅ ሰው አለመገረዙ እንደመገረዝ ሆኖ እንደሚቆጠርለት ያስተምራል። በግልጥ አይሁዳዊ ሆነ አይሁዳዊ አይደለምና አካላዊ ቁመናው ሲታይ አለባበሱ ሲታይ አነጋገሩ ሲታይ በስጋው ላይ የተፈጸመው ግርዛት ሲታይ ሰውየው አይሁዳዊ ነው። ነገር ግን በግልጥ አይሁዳዊ ሆነ ይላቸዋል አይሁዳዊ አይደለምና በስውር አይሁዳዊ ሆነ አይሁዳዊ ነው ይላል። ይህ የስውር አይሁዳዊነት እምን ላይ እንዳለ ሲናገር በመንፈስ የሚደረግ መገረዝ በስጋ ከመደረገው መገረዝ ጋራ ተነጻጽሮ ይቀርባል። የስጋው መገረዝ ግልጥ አይሁዳዊነትን ሲያመጣ የልቡ መገረዝ በመንፈስ የሚደረገው መገረዝ ስውር አይሁዳዊነትን ያመጣል። የልብ መገረዝ በመጽሐፍ የሚደረግ መጽሐፍ የሚለውን ትዛዝ ብቻ በስርዓት መልክ በመፈጸም የሚደረግ እንጂ ወደ ልብ ያልደረሰ ልብ የልብን ሸለፈት ያላስወገደ መገረዝ እንደሆነ ያሳያል። እግዚአብሔር የሚያመሰግነው መገረዝ የመንፈስን መገረዝ የልብን መገረዝ እንደሆነ ሐዋርያ ጳውሎስ አበክሮ ይናገራል። የመንፈስ መገረዝ ሰው የማያመሰግነው መገረዝ እንደሆነ ይናገራል። ለምን? ስውር ነውና። ምስጋናው ከእግዚአብሔር የሆነ መገረዝ ስውር የሆነው የልብ መገረዝ እግዚአብሔር የሚያየው የሚመዝነው ያንን ነውና። ሐዋርያው ጳውሎስ በብሉይ ኪዳን ነቢያት የተነገረው የልብ መገረዝ እንዴት እንደሚመጣ ይናገራል። ነቢያትም ይህ መገረዝ የሚመጣው እግዚአብሔር በሚገባው አዲስ ኪዳን እንደሆነ ኤርምያስ 31 ከ31 እስከ 34 ይናገራል። እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። ከግብጽ አገር አወጣቸው ዘንድ እጃቸውን ባያስኩበት ቀን ከአባቶቻቸው ጋር እንደገባሁት ያለ ቃል ኪዳን አይደለም። እነርሱ በኪዳኔ አልጸኑምና እኔም ቸላልኳቸው ይላል እግዚአብሔር። ከዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል እግዚአብሔር። ሕጌን በልቦናቸው አኖራለሁ፣ በልባቸው ምጽፈዋለሁ፣ እኔም አምላክ ሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። እያንዳንዱ ሰው ባልንጀራውን እያንዳንዱም ወንድሙን እግዚአብሔርን እወቅ ብሎ አያስተምርም። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛልና ይላል እግዚአብሔር። በደላቸውን እመራቸዋለሁና ኃጢአታቸውንም ከእንግዲህ ወዲህ አላስብምና ይላል። በብሉይ ኪዳን የነበረው መገረዝ በብሉይ ኪዳን ከአብርሃም ጋር እግዚአብሔር የገባው የኪዳን መገረዝ ከእስራኤል ጋር የገባው የኪዳን መገረዝ እንደሆነ እናያለን። አሁን ደግሞ በነቢዩ በኤርምያስ እንደሚናገረው በአዲስ ኪዳን እግዚአብሔር በሰው ልብና መንፈስ ላይ የሚያመጣው የተለየ አይነት ስርዓት አዲስ ኪዳን እንደሚገባ ይናገራል። ልብን የሚለውጠው መገረዝ የሚመጣው እንዴት ነው? ይህ ሁኔታ በቆላሲስ ምዕራፍ 2 ከቁጥር 8 እስከ 15 ተጠቅሷል። የእግዚአብሔር ቃል እንዲህ ይላል፣ እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍና በከንቱም መታለል ማንም እንዳይማርካችሁ ተጠበቁ። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ለአለቅነትና ለስልጣን ሙሉ ራስ በሆነው በእርሱ ሆናችሁ ተሞልታችኋል ካለ በኋላ፣ ውድ አድማጮቼ ልብ ብላችሁ ስሙኝ፣ የሥጋንም ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ ይላል። ይህ መገረዝ በጌታችን በኢየሱስ ክርስቶስ የተካሄደ መገረዝ እንደሆነ በክርስቶስ መገረዝ ይላል። የሥጋን ሰውነት በመክፈፍ የሚደረግ መገረዝ እንደሆነ ይናገራል። በእጅ የማይደረግ አይሁዳውያኖች በልጆቻቸው ወይም እርስ በርሳቸው ላይ በሚያደርጉት የሚካሄድ ያልሆነ መገረዝ እንደሆነ ያሳያል። ይህ መገረዝ የሚከተካሄደው እኛ በጌታ የምናምን በክርስቶስ ተስፋ የሚያደርጉ ሁሉ ክርስቶስ በመስቀል ላይ በሞተው ሞቱ ተጠቃሚ ነን ብለው የሚታመኑበት ሁሉ በዚያ በሞቱ ኢየሱስ ክርስቶስ እኔና እናንተን ጨምሮ ያካሄደው ትልቅ መገረዝ እንዳለ ይነገራል። ወገኖቼ ግርዛቱ የተካሄደው በጌታ በኢየሱስ ክርስቶስ ነው። ጌታ ኢየሱስ የአዲስ ኪዳኑን ግርዛት ያካሄደው ስጋውን በመስቀል ላይ በሰቀለበት ጊዜ ነው። በዚያን ጊዜ ባካሄደው የገፈፋ ሥራ የስጋን ሰውነት በመገፈፍ በክርስቶስ መገረዝ ተገረዛችሁ ይላል። ክብር ለጌታ ይሁን። ጌታችን በመስቀል ላይ ስጋ ሊደርስበት የሚችለውን የመጨረሻውን ገፈፋ ያካሄደው በመስቀሉ ላይ ነው። የገላትያ መጽሐፍ እንደሚነግረን የአዲስ ኪዳኑ ግርዛት በጌታ ከተካሄደ በኋላ በአካላዊ ስጋ ላይ በሚደረገው ግርዛት ለመመካት የሚወዱ ገና እንደገና ደግሞ ነበሩ። ሐዋርያቶች ይህንን የመስቀሉን ቃል ሲያስተምሩ፣ ጌታ ኢየሱስ በመስቀል ላይ የፈጸመውን ግርዛት ሲያስተምሩ፣ ያ ብቻ አይበቃም፣ የብሉይ ኪዳን በዚህ ላይ ደግሞ መቀጠል አለበት፣ መጨመር አለበት እያሉ የሚያስተምሩ ነበሩ። በመስቀሉ ግርዛት ታምነው ሙሉ በሙሉ ጌታን በማመን ወደ አዲሱ ኪዳን የገቡትን አይ ብሉይ ደግሞ የሚፈጽመው ግርዛት ቢጥቄሌ ስጋ ከስጋቹ ላይ እንደገና መገረዝ አለባችሁ ይላሉ የሚያስተምሩ ነበሩ። ገላትያ መጽሐፍ እንግዲህ እንደሚነግረን በምዕራፍ 6 ከቁጥር 12 እስከ 18 ላይ ሐዋርያው ጳውሎስ ለዚህ ጉዳይ ፍቱን መፍትሄ ያለውን ቃል ይናገራል። በስጋ መልካም ሆነው ሊታዩ የሚወዱ ሁሉ እንድትገረዙ ግድ አሏችሁ። ነገር ግን ስለ ክርስቶስ መስቀል እንዳይሰደዱ ብቻ ነው። በስጋችሁ እንዲመኩ ልትገረዙ ይወዳሉ እንጂ የተገረዙት ራሳቸው እንኳን ሕግን አይጠብቁም። ውድ ወገኖቼ በስጋቸው የተገረዙ ሰዎች እግዚአብሔርን ለመታዘዝ ብቁ የሚያደርጋቸው ነገር የለም። እግዚአብሔርን ለመታዘዝ ብቁ የሚያደርገው የልብ ግርዛት፣ በመንፈስ የሚደረገው ግርዛት እንጂ ሰው በሰውነቱ ላይ የሚፈጽማቸው ሃይማኖታዊ ስርዓቶች እግዚአብሔርን ለመታዘዝ ሰውየውን መንፈሳዊ ለማድረግ ኃይል የላቸውም። በስጋችሁ እንዲመኩ ልትገረዙ ይወዳሉ እንጂ ሰዎች በተፈጸመው የሃይማኖት ስርዓት ብቻ የሚመጣውን ትምክህት ፈልገው እንዳደረጉት ሐዋርያው ጳውሎስ ይናገራል። ግን ሐዋርያ ጳውሎስ የሚያስመካውን እውነተኛውን ትምክህት ሲናገር፣ ነገር ግን ዓለም ለኔ የተሰቀለበት ግርዛት የተካሄደበት እኔም ለዓለም የተሰቀልሁበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። ሐዋርያ ጳውሎስ ሌሎችን ትምክህቶች ሁሉ ከዚህ በመስቀሉ ላይ ከተካሄደው ግርዛት የተነሳ ዓለም ለኛ የተሰቀለበት እኛም ለዓለም ከተሰቀልንበት ከጌታ ኢየሱስ ክርስቶስ መስቀል ሌላ የሆነውን ትምክህት ሁሉ ከአጠገቡ እንዲባረሩ እንዲርቁ ያዛል። ሐዋርያው ጳውሎስ ሲናገር በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና ይላል። ኢየሱስ ክርስቶስ በሞቱና በትንሣኤው ወዳተረፈው ትርፍ የማያመጣን ነገር ሁሉ ሰውን በሰውነቱ በስጋዊ ባህሪውና በተፈጥሮ ሰው ከሰው በሰው በመሆኑ ብቻ በራሱ በሚያደርጋቸው ነገሮች የሚሰሩ ስራዎች ሁሉ ዋጋ እንደሌላቸው ያስተምራል። በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና በዚህ ስርዓት በሚመላለሱ ሁሉ ላይ በእግዚአብሔር እስራኤልም ላይ ሰላምና ምህረት ይሁን። የእግዚአብሔር ምህረቱም ሆነ ሰላሙ ከመስቀሉ ጋር ታርቆ ለሚካሄድ ሃይማኖትና እምነት ህይወት ብቻ እንደሆነ የእግዚአብሔር ቃል ያስተምራል። ሐዋርያው ስለ ራሱ ሲናገር እኔ የኢየሱስን ማህተም በስጋዬ ተሸክሜያለሁ፣ ከእንግዲህ ወዲህ አንድስ እንኳን አያድክመኝ። ወንድሞች ሆይ የጌታችን የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን ይላል። ጸጋን ለመንፈስ እያደረገ ይናገራል። ይህን ወደፊት አስተምራለሁ። በአዲስ ኪዳን የስጋን መልካምነት በየትኛው መልኩ ማየትን የመስቀሉ ቃል ይከለክላል። የስጋን መልካምነት የሚሹና የሚወዱ በስጋ የሚሆነውን ትምክህት ለማግኘት የሚፈልጉ ናቸው። የመስቀሉ ቃል አገልጋይ የሆነው ጳውሎስ ግን በስጋ ያለው ማንነትና ነነት በተገደለበት መስቀል እንደሚመካ ይናገራል። የምመካው መስቀሉ በስጋ ላይ በሚያካሄደው ገደላ ነው። የምመካው መስቀሉ ስጋን ከዓለም ዓለምን ከስጋ በለየበት የሞት ኃይል ነው ይላቸው። ውድ አድማጮቼ ሐዋርያው በዚያ አባባሉ በጌታ መስቀል ላይ አሮጌው የስጋ የሆነው ነገር የተገደለበት በክርስቶስ ኢየሱስ ብቻ ወገኖች አዲስ ፍጥረት ሊኮን የሚቻልበትን ምስጢር በማስተማር ይናገራል። እንግዲህ ልብ እንበል፣ በብሉይ ኪዳን ጥቂት ብጣሽ ስጋን ከሰውነታቸው ላይ በማስወገድ አይሁዳውያን ከሚመኩበት ከነበረው ትምክህት ይልቅ ይሄኛው ትምክህት እጅጉን ይበልጣል። ከዚህ የተነሳ ስጋ በስጋ ላይ በሚደረገውም ሆነ ስጋ ከስጋ በሚያደርጋቸው በየትኛቸውም ሁኔታዎች መመካትን አዲሱ ኪዳን በመስቀሉ ኃይል ገድቦ አይቻልም ይላል። በገላትያ 5:24 ላይ የክርስቶስ ኢየሱስ የሆኑ ስጋን ከክፉ መሻቱና ከመኞቱ ጋር ሰቀሉ ይላል። ስጋ ከተሰቀለ በኋላ በሚያደርገውም ሆነ በሚሆናቸው ነገሮች መመካትን የሚከለክለው መስቀል በምትኩ የሚያመጣው ትምክህት ምንድነው? ከላይ በመግቢያው ላይ ያነበብኩላችሁ ቃል እንደሚያስተምረን የእግዚአብሔር ቃል በፊልጵስዩስ 3:2-4 የሚለው እንደገም ያነባለሁ። ከውሾች ተጠበቁ፣ ከክፉዎች ሰራተኞች ተጠበቁ፣ ከሐሰተኛ መገረዝ ተጠበቁ። እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስ የምንመካ በስጋም የማንታመን እኛ የተገረዝነንና እኔ ግን በስጋ ደግሞ መታመንበት አለኝ። ሌላ ሰው ማንንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እኔ በልጠዋለሁ ይላል። አሪያ ውሾችና ክፎይ ሰራተኞች የሚላቸው ጌታችን ስጋን ከመኞቱና ከመሻቱ ጋራ የሰቀለበትን መስቀል የሚጻረር በስጋ ላይ በሚደረግ መገረዝ ወይንም ስጋ በሚያደርጋቸው ነገሮች መመካትን መታመንን ይቅርታ የሚወዱትንና የሚያስተምሩትን እንደሆነ ክፍሉ ያስተምራል። በኢየሱስ የሚመካ በስጋ የማይታመን ብቻ ነው። በስጋ በጌታም መታመን አይቻለም። በጌታ መመካትና መታመን በመንፈስ ለሚሆነውና ከመንፈስ ለሚሆነው የጸጋ ሥራ ተጠቃሚ ያደርገናል። የተገረዘ ትምክህት ሆኖ በመስቀሉ ቃል የሚሰበከው በጌታ በኢየሱስ ላይ የተማከለውን ትምክህት ብቻ ነው። ውድ ወገኖቼ ትምክህታችሁ ጌታ ኢየሱስ በመስቀል ላይ በሰቀለውና በገደለው ሥጋ ነው ወይንስ ያንን ስቅላት አካሂዶ ከሙታን በተነሳው በእግዚአብሔር ልጅ በጌታ በኢየሱስ ነው? ሐዋርያው የተገረዘን ነንሲል ራሱን በመጨመር በስጋ ጨርሶ የማይታመኑትን በጌታ የሚመኩትን በመንፈስ ቅዱስ ጌታን የሚያመልኩትን ብቻ እንደሆነ ያሳያል። ይህ ትምክህት የኛ ትምክህት የሚሆንልን ትምክህታችን ጌታ ብቻ ሲሆን የሰማችሁትን የወንጌል ቃል ተገረዘውን ትምክህት ጌታ ኢየሱስን ያስገኝላችሁ። በጌታ በኢየሱስ ስም አሜን።
አድማጮቻችን ስታዳምጡ የቆያችሁት የቃል ኪዳን ወንጌል የሬዲዮ አገልግሎት ነው። ትምርቱን አዘጋጅቶ ያቀርበላችሁ መጋቢ ተስፋዬ ኃይሌ ነው። ፕሮግራሙ የሚተላለፈው በሳምንት አንድ ቀን ዘወትር ረቡዕ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ድረስ በ13.810 ሜጋሄርዝ አጭር ሞገድ ላይ ነው። ስለ ፕሮግራማችን አስተያየት ወይንም ጥያቄ ቢኖራችሁ እንደዚሁም ትምህርቶቹን በካሴት ለማዘዝ የምትሹ በሚከተለው አድራሻ አገኙን። ኮቨናንት ጋስፕል ሚኒስትሪ P.O. Box 11176 Alexandria, Virginia 22312 USA በስልክ ቁጥር 7036710995 በኢሜይል ልታገኙን ለምትሹ የኢሜይል አድራሻችን tasfayehaile@yahoo.com ነው። አድማጮቻችን በሬዲዮ የምናቀርባቸውን መንፈሳዊ ትምህርቶች በኢንተርኔት ለማዳመጥ ከተለያዩ የተጠቀሱትን ዌብሳይቶች ወይም ድረገጾች ይጎብኙ። www.wangel.org ወይም www.covenantgospelministry.org። በሚቀጥለው ረቡዕ ምሽት በተመሳሳይ ዝግጅት እስከምንገናኝ ድረስ በጌታ ሰላም እንሰናበታችኋለን።